ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተመስተልኝ እንደምን አመሻችሁ ወድማችቻችን። ዛሬ ሰኞ ሚያዝያ 14 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወያኔ ኢህአዴግ አገዛዝ ጭምብል ቀየረ እንጂ አሁንም በዘረኝነት ቀጥሏል። ቀስ በቀስ በዘረኛ ትግሬዎች ተይዞ የነበረውን ቦታ ዘረኛ ጠባብ ኦህዴድ ኦነጎች እየተፈገሰጉበት ነው። የበፊቶቹን ዘግናኝ ስህተት እጥፍ ድርብ አድርገው ሊፈነጩ የመጡት አዲሶቹ ዘረኞች በአስቸኳይ እንዲወገዱ ትግሉ በሁሉም መስክ መጧጧፍ አለበት። ኢትዮጵያ ሱሴባዩ ዘረኛ የመከላከያ ሚኒስትር ተብሏል። ውሻን የልኳንዳ ጠባቂ ማድረግ ማለት ነው። ሰሞናዊውን የኢትዮጵያ ፖለቲካ በሚመለከት ከዝምብ ማር ላይ ገኝ በሚል ርዕስ ሀተታ አለን። በማከታተልም የተለያዩ ሀተታዎችን አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በአሰብ መስመር ወደ ኤርትራ የሚያስገባው መንገድ የተዘጋ መሆኑ ተገለጸ። መንገዱ ከጥቂት ወራት በፊት ሁለቱ አገዛዞች ስምምነት ካደረጉ በኋላ ተከፍቶ የነበረ መሆኑ የሚታወቅ ሲሆን እንዲዘጋ የተደረገው በሻቢያ ባለስልጣኖች ትዕዛዝ መሆኑን የአፋር አካባቢ የኮሙኒኬሽን ኃላፊዎች ተናግረዋል። ቀደም ብሎ የዛላምበሳ፣ ሰራ፣ የራማ፣ አዲኳላ እንዲሁም ሆመራ ኡምሃጀር መስመሮች መዘጋታቸው ታውቋል። የመተላለፊያ ኬላዎቹ በመንግስት ደረጃ በኦፊሻል ቢዘጉም በአካባቢው የሚኖረው ህዝብ ካንዱ ወደ አንዱ እየተዘዋወረ እንደሆነ ይነገራል። የሻቢያ አገዛዝ ለምን ኬላዎችን ለመዝጋት እንደተገደደ የሚገልጹ መረጃዎች ለማግኘት ባይቻልም ትግራይ ውስጥ የመሸጉት የወያኔ ባለስልጣኖች የተለያዩ ዘዴዎችን ተጠቅመው ኢሳያስን ከስልጣን ለማስወገድ የሚያደርጉትን ጥረት ለመከላከል ነው የሚል ግምት የሚሰጡ አልጠፉም። በደቡብ ኢትዮጵያ አዋፋትና የዱር እንስሳትን የሚፈጁ በሽታዎች መከሰታቸውን ከተለያዩ ስፍራዎች ከሚደርሱ መረጃዎች ማወቅ ተችሏል። ባለፈው መጋቢት ወር በሐመር ወረዳ ዘመርጋ በተባለ ቀበሌ ውስጥ የተከሰተውን ወረርሽኝ ወደ ሌሎች ቀበሌዎች ተዛምቶ በርካታ አዋፋትን የጨረሰ መሆኑን የደቡብ ኦሞ ዞን የእንስሳትና አሳ ሀብት ልማት መምሪያ አስታውቋል። እስካሁን በሰው ላይ ያደረሰው ጉዳት የለም ተብሏል። በተመሳሳይ በጊቤ ሸለቆ ብሔራዊ ፓርክ ውስጥ የሚገኙ ጉማሬዎች ምክንያቱ ባልታወቀ አደጋ እየሞቱ መሆናቸውን የአካባቢው ባለስልጣኖች ከሰጡት መግለጫ ማወቅ ተችሏል። እስከ እሁድ ሚያዝያ 13 ቀን ድረስ 28 ጉማሬዎች ሞተው መገኘታቸው ታውቋል። የበሽታው ምክንያት ምን እንደሆነ ባይታወቅም አንትራክስ የተባለው በሽታ ሊሆን ይችላል ተብሏል። ከሁለት ዓመት በፊት በደቡብ አፍሪካ በምትገኘው በናሚቢያ አንትራክስ ከ100 በላይ ጉማሬዎችን መጨረሱ ተረጋግጧል። ጊቤ ሸለቆ ብሔራዊ ፓርክ በጉራጌ ዞን በዋቢና ጊቤ ወንዞች መካከል የሚገኝ ሲሆን 36000 ሄክታር ስፋት ያለው ፓርክ ነው። ሰኞ ሚያዝያ 14 ቀን ከመላ ኢትዮጵያ የተለያዩ የህክምና ትምህርት ቤቶች የኢንተርንሺፕ ተለማማጅ ዶክተሮች፣ የህክምና ተማሪዎች፣ የህክምና ባለሙያዎች እንዲሁም ነባርና ከፍተኛ ዶክተሮች የተቃውሞ ሰልፍ አድርገዋል። በተቃውሞ ሰልፉ ላይ ይሳተፋሉ የተባሉት የጎንደር ዩኒቨርሲቲ፣ የአዲስ አበባ ዩኒቨርሲቲ ጥቁር አንበሳ፣ ቅዱስ ጳውሎስ ስፔሻላይዝድ ሆስፒታል፣ አርማያ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ እና በአዲስ አበባ የሚገኙ የግል ህክምና ትምህርት ቤቶች ናቸው። ሰልፈኞቹ ከያዟቸው መፈክሮች መካከል መንግስት ለሐኪሞች ስራ ይስጥ ወይም ወረቀታችንን በመስጠት ያሰናብተን፣ ለጤና ባለሙያዎች የጤና መድን መንግስት ይግባ፣ የኢንተርን ሐኪሞች ወይም ተለማማጅ ዶክተሮች ትክክለኛ የስራ ድርሻ ይነገር፣ በቂ ደሞዝ ይሰጥ፣ በጅማና በአርሲ ሐኪሞችን የደበደቡትና ያስደበደቡት ክፍሎች ለፍርድ ይቅረቡ፣ በዝቅተኛ ደረጃ የሚገኙ የህክምና ተማሪዎች መብታቸው ይከበር ከ36 ሰዓት በላይ እንዲሰራ በሚያስገድደው የሥራ ሰዓት ላይ ማስተካከያ ይደረግ ህክምናው በፖለቲከኞች ሳይሆን በሚወከሉ የህክምና ባለሙያዎች ይመራ የሚሉ ይገኙባቸዋል። በጉራጌ ዞን የሰባት ጎጎት ዶብ ክስታኔ በተጉራጌ ነዋሪዎች ወረዳ እንዲመሰረትላቸው በመጠየቅ ሰኞ ሰላማዊ ሰልፍ አድርገዋል። በሰልፉ ምክንያት ከአዲስ አበባ ወደ ቡታጅራ የሚወስደው መንገድ ተዘግቷል። ከተያዙ መፈክሮች መካከል የሰባት ጎጎት ዶብ ክስታኔ በተጉራጌ ህዝብ የ17 ዓመታት የወረዳ ጥያቄ ይመለስ፣ የሰባት ጎጎት ዶብ ክስታኔ በተጉራጌ ህገ መንግስታዊ መብት ይከበር የሚሉት ይገኙባቸዋል። በረከት ስምኦንና ታደሰ ካሳ ከ2.2 ቢሊዮን ብር በላይ ጉዳት አድርሰዋል በሚል ክስ ተመሰረተባቸው። ሰኞ የተሰማው የክስ ዝርዝር በአራት ጉዳዮች ላይ ያጠነጠነ እንደሆነ ታውቋል። አንደኛው የዳሸን ፋብሪካ የማምረትም ሆነ የገበያ አቅም ያለው ተከሳሾቹ የራሳቸውን ጥቅም ለማባከት ሲሉ ዲዌት ቤቨሬጅ ለተባለ የእንግሊዝ ኩባንያ የዳሸን ቢራን 50.14 በመቶ በመሸጥ ከ1.8 ቢሊዮን ብር በላይ ጉዳት ያደረሱ መሆናቸው ተነግሯል። ሁለተኛ ፕሮጀክቱ ማዋጣት አለማዋጣቱ ጥናት ሳይካሄድበት ዱቬንትስ ዊንድ ከተባለ መብራትና የውሃ ቆጣሪ ከሚያመርት ኩባንያ ጋር ከህግ ውጪ በመዋዋል ለባንክ ዋስትና በመስጠት ለፋብሪካ ግንባታ ኪራይ ለህንጻ ግንባታና መሰል ላልተሰራባቸው ስራዎች በሚል ምንም አይነት ኢንቨስትመንት እንቅስቃሴ ሳይኖር ከ210.2 ሚሊዮን ብር በላይ ወጪ እንዲሆን አድርገዋል ተብሏል። በሶስተኛና በአራተኛ ክስ ደግሞ ከዱቬንቱስ ዊንድ ጋር በተያያዘ ግለሰቦቹ የኩባንያውን ጥቅም ማስጠበቅ ሲገባቸው የባንክ ዕዳ ጭምር በመክፈል ከ149 ሚሊዮን ብር በላይ ኪሳራ ያደረሱ መሆናቸው ተነግሯል። በሶስተኛውና በአራተኛው ክስ የዱቬንቱስ ኃላፊነቱ የተወሰነ የግል ኩባንያ ስራ አስኪያጅና ባለቤት የተካተቱበት መሆኑም ተነግሯል። አቃቤ ሕጉ ያቀረበውን ዝርዝርና እንዲሁም መነበረከት በጽሑፍ ያቀረቡትን መልስ ለመመርመር ፍርድ ቤቱ ለግንቦት 2 ቀን ተለዋጭ ቀጠሮ ሰጥቷል። በመጨረሻም ከቀድሞው የሱዳን ፕሬዝዳንት ካልበሽር መኖሪያ ቤት ውስጥ 6 ሚሊዮን ዩሮና 351 ሺህ ዶላር የታጨቁባቸው ሻንጣዎች በፍተሻ የተገኙ መሆናቸውን የጸጥታ ኃይሎች ገልጸዋል። በፍተሻው 5 ሚሊዮን የሱዳን ፓውንድም አብሮ መገኘቱ ተነግሯል። ገንዘቡ በፍተሻ መገኘቱን ተከትሎ የሱዳን አቃቤ ሕግ ባልበሽር ላይ ምርመራ የጀመረ መሆኑም ተነግሯል። አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ ይጠናቀቃል። ከዝምብ ማር ላይ ገኝ ካልታጣ ገበያ ጓያ ሸመታ በወያኔ ጊዜ የኢትዮጵያ ጦር የተባለው የወያኔን ጥቅምና የበላይነት አስጠባቂ የወያኔ ትግራዊ ጦር ነበር። ባብላጫው ኢትዮጵያ ህዝብ ለሀገርና ለህዝብ ጥቅም የሚቆም ብሔራዊ ጦር አልነበረው የድርጅት ጦር እንጂ። ወያኔ ግን ከዛሬዎቹ ይበልጥ ብልጥ ነበርና ጦሩን በጀነራሎቹ ቢቆጣጠርም መከላከያ ሚኒስቴር ብሎ ወያኔን በቀጥታ ማለትም ትግራዊ መኮንን ሲሾም አልታየም ነበር። የዛሬዎቹ መደዲዎች ስግብግብና የኬንያ ፖለቲከኞች ግን በየሄድንበት ቀዳሚ ስራችን የኢትዮጵያ ሳይሆን የኦሮሞን ጥቅም ማስጠበቅ ነው ያለውን የአንድ ብሔር ድርጅት ሊቀመንበር የኢትዮጵያ መከላከያ ሚኒስቴር ብለው ሹመዋል። የብልግና ብልግና ጸያፍ ጥበት ነው። የሰራዊቱን የብሔር ተዋጽኦ እናስተካክላለን ያሉት ሹሞች እነማንን እንደሾሙ ታውቋል። ከዘረኝነት በጸዳ መልኩ ሲሉም አላቀውብን ነበር። ለነገሩ ከዘበኛ ተላላኪ እስከ ሚኒስቴር ድረስ ችሎታ አልባ የሆኑትን በስፋት ያስቀመጡት መለኪያቸውና ግምገማቸው ቅድሚያ የሰጠው አንደኛ ብሔራቸው ኦሮሞ መሆኑን፣ ሁለተኛ ደግሞ ጽንፈኛና የኦህዴድ ኦዴፓ አባላት መሆናቸውን ነው። ሁሉም ከላይ የተጠቀሱት ለዓመታት ከወያኔ ጋር የሰሩ በወንጀሉም የተካፈሉ የወየኑ ተለጣፊዎችና ማዕረጋቸውን በወያኔ ያገኙ ናቸው። የአንድ ብሔር ድርጅት መሪዎች ከዚህ ቦታ ካለቀቁ የኢትዮጵያ መሪ ሊሆኑ አይችሉም። ሹሞቹ ጠቅላይ ሚኒስትር ወይም ፕሬዝዳንት ወይም የሀገር መከላከያ ሚኒስትር ለመባል በቅድሚያ ከብሔር ድርጅት መሪነታቸው በሐቅ መልቀቅ አለባቸው። ኢትዮጵያዊነታቸው ላይ ምንም ጥርጣሬና ጥያቄ ሊኖር አይገባም ማለት ነው። ይህ ግን አልሆነም። የወያኔው አሰቃቂ ፖለቲካ ብሶበት ቀጠለ ማለት ነው። ሰሞኑን የሚራገበው ማደናገሪያ ሹሞቹ ምን አጠፉ ወይም ዋናው ቁንጫቸው ሳይሆን አብረውት ያሉት ናቸው፣ ጽንፈኞቹ አጣበቡት ሲሉም እያዳመጥን ነው። ጃንሆይ ምን አጠፉና ፋሽስቱ ኮሎኔል አገሩን ይወዳል አይነት ከንቱ ክርክር ነው። ሹሞቹ ከኦነግና የኦሮሞ ጠባቦች ጋር እጅና ጓንቶ ነው የሚሰሩ ናቸው። ጽንፈኞችም ኢትዮጵያን እንዲያጠቁ የጠሯቸው እነሱ ናቸው። ዛሬ በኦነግ ስም እየተፈጸመ ያለው ሁሉ የወሰዱት አቋም ሁሉ ሱስ አለኝ ባዩ ጠባብ በአስመራ በሻቢያ ታዛቢነት ከዳውድ ኢብሳ ኦነግ ጋር የተስማማው ነው። አማራና ክርስቲያንን በሜንጫ የሚለውንስ ማን የክብር እንግዳ ብሎ አምጥቶ ሳህን መሸጫ ሱቅ እንደገባ በሬ ፈንጫለው? የሹሞቹ አገዛዝ የሌባ ዋሻ የቀማኛ መሸሻ ከሆነ ውሎ አደረ። ቀጋ ልቦች ዋሾችና ጸረ ህዝብም ናቸው። ይህን ከመጀመሪያው ግልጽ ሆኖ ሳለ እንደ ሱዳን ህዝብ ወግዱ ማለትን ትተን በአድርባይ ምሁሮችና የለየላቸው ባንዶች ተወናብደን በስልጣን እንዲቀጥሉ በማድረጋችንም ኢትዮጵያ ብትታዘበን አይፈረድባትም። የኢትዮጵያ ድርጅቶች ነን ያሉት አገራቸውን ለወዳቸው አሳልፈው ሰጥተዋል፣ ክደዋታል። በቀጥታ ለአማራው ጠበቃነን ብለው ሲዋርቁ የተሰሙት ደግሞ ለወያኔም ለሹሞቹም ጎንበስ ብለው የሚጫኑ ማፈሪያዎች ከመሆን አላለፉም። ለህዝብና ለሀገር የቆሙ ሳስተዋል፣ ከርስ አምላኪዎች ፈልተዋል። የቆዩም ክህደቶች ዛሬ ለቀጣሪዎቻቸው እንደ ታማኝ ውሻ እየጮሁ ናቸው። ወያኔም ጸረ ኢትዮጵያ ተልእኮውን ለመቀጠል ላይታች ሲዳክር ማየት ተገደናል። ማን ነክቶት? ማንስ ደፍሮት? በየጦር ሰፈሩ የሹሞቹም የጽንፈኞቹም የኦሮሞ ተወላጆች ጦር በመሰልጠን ላይ ነው። ሱሰኛው ዘረኛ ራሱ የመከላከያ ሚኒስቴር መባሉ ይህን ጸረ ኢትዮጵያ ኃይል ለመምራትና ለመርዳት መሆኑን ማንም የሚስተው አይደለም። የህዝብን ታሪክ አጣሙ አቅርቦ የባረቀብን የሻቢያ ሰላይና ካድሬ ራሱ ሳይቀር ከአስመራ ተጠርቶ መርዙን እየረጨ ነው። ጸረ ኢትዮጵያ ኃይሎች ከውጭም ከውስጥም ተባብረው እየዘመቱብን ነው። አገራችን ትግላችንን ሊያደባዩ ሲነሱ ፈቅደንላቸው ለከፋ አደጋ አገራችን ኢትዮጵያን አጋልጠናታል። በአንድ ዓመት ውስጥ ሹሞቹ ሃይማኖትም ሰብእናም የጎደላቸው ዋሾዎችና አረመኔ መሆናቸውን ለማየት ችለናል። ቡራዩ፣ ለገጣፎ፣ አጣዬ፣ ጌዲዮ፣ ወላይታ ወዘተ የሹሞቹን ዘግናኝ መልክና ይዞታ ገላጭ ናቸው። የነበረውን ይበልጥ አክፍተን እንቀጥላለን ባይናቸውና ለኢትዮጵያ የመጡላት ሳይሆን የመጡባት ክፉ ዘረኞች ናቸው። ሁሉን አስተጣፊ የሽግግርን መንግስት መስረታ እንብኝ ብለው የግልና የብሔረሰብ ስልጣንና የበላይነት ሊጭኑብን ያቀዱና እየሞከሩም ያሉ ናቸውና ለነሱ መገበር ጫማሳሚ መሆን ጸረ ኢትዮጵያነት ነው። በጊዜ አመረን ለነታገላቸው ግዳጃችን ነው። በፊት ጀምረን እንደነበረው እንደ ሱዳንና አልጄሪያ ህዝብ የዘረኞቹ የድሮም ሆነ አዲስ ተረጣፊዎች ከህዝብ ጎራ ለናገላቸው መድረክ ለነሰጣቸው ጸንተን መወሰንና ትግባራዊ ማድረግ አለብን። አፍራትና ይሉንታና ያቆምና ትላንት ሹሞቹን ያወደሱ ህዝብን ያደናገሩት ዛሬ እንደ ጲላጦስ ከደሙ ንጹህ ነን ቢሉም ከሚገባቸው ውግዘት ማምለጥ አይኖርባቸውም። ሂሳብ ማወራረድ ያለብን ከሁሉም ከሃዲዎች ነው። ዋናው መደራጀት ነው። ይሄአባ እንደራጅ ዘረኞችን እንመከት ሲል ጥሪውን አቅርቧል። ከፈለጋችሁት ከጎናችሁ አለ። ዘረኞቹን ባንዳዎቹን አንጃዎችንም ጭምር በጋላ ትግራችን ወደ ጉድጓዳቸው ከተን መውጫ ቀዳዳውን እንዝጋው ባይ ነው። ለትግል ከሆነ ቆራጥነቱም ተመክሮም ከኛም ከህዝባችንም አለ። አገር ማዳን ትግሉ አሁንም ዋናው ግዳጃችን ነው። ዘረኞቹን በጋራ ትግል አደባይተን ለሀገራችን ዴሞክራሲያዊ ሂደትና መፍትሄ እናምጣ። በዚህ ትግልም የትግራይም ሆነ የኦሮሞ ህዝብ ተካፋይ ለመሆኑ ጥርጥር የለንም። ዘረኞች ጥቂት ናቸው። ኢትዮጵያውያን ሚሊዮኖች ነን። ባስቸኳይ እንዳይማሩ ለአመታት ተነቆሩ እንዳይባልብን ለትግል የገፋፉንና አሁንም መፍትሄ ያላገኙትን መፈክሮች ሳንረሳ መታገያችን እናድርጋቸው። ሰነፍ አይጸድቅ ገለባ አይበቅል ነው ነገሩ። ወያኔ ኢህአዴግ በቀጣይ ትግላችን ይውደሙ። ኢትዮጵያዊነት ወሮ በላ ዘረኞችን ያቸንፋል።
ፖለቲካ ህይወት ሲስማማ ማጌጫ ሲለያይ ደግሞ ማላገጫ ይሆናል። ስለ ባህል የሚያውቁ ሰዎች ባህል ከህዝብ ጋር ብቻ ሳይሆን ከጊዜ ጋር ያለውን ቁርኝት አይዘነጉትም። ባህል አንድ ቦታ ላይ ቆሞ የሚጠብቅ አይደለም። ይለወጣል፣ ይታደሳል፣ ይስተካከላል፣ አልፎም ሊጠፋ ይችላል። ባህል አዝጋሚ ለውጥን የሚከተል መሆኑ ይዘነጋና በስርነት ቀለውጥ የሚመጣ አለመሆኑ ይስፋትና እንደ ፖለቲካው በአንድ ቀን ጀንበር ለውጥ የሚታይበት አድርጎ በመመልከት ስህተት ይፈጸማል። በነበር የድሮ ይታ ባህልን መጠበቅ ከለውጥ ጋር ከዘመናዊነት ጋር ያጋጫል። ያሁኑ ወጣት ከድሮ ወጣት የተሻለ ድል የገጠመው በመሆኑ የሚወርሰውንና የሚተወውን ያውቃል። ዘመኑን የግንዛቤ ደረጃው በሚፈቅደው አይነት ስለሚረዳው አቀባበሉ ለየት ይላል ይችላል። ለምሳሌ አድርባይነትን በጋራ ጉዳይ ላይ አያገባኝም ማለትን ወዘተ ወጣቱ አልቀበልም ቢል ሊወቀስ አይችልም። እንደ አንዳንድ ወላጆች ፍላጎት በዘረኝነት ስሜት ውስጥ ለመዘፈቅ ፈቃደኛ ያልሆነ ወጣት ባህሉንም ሆነ ወላጆቹን እንዳላከበረ ተደርጎ መቆጠር የለበትም። ለምሳሌ በቀደመው ትውልድ ባህል ውስጥ የሚታየውን የማስመሰል ጸባይ አልጋራ ቢል ወጣቱ እንዳዋቂ ሊታይ አይገባውም። እንዲህ ነው አንድ አዛውንት ከጓደኞቻቸው ጋር ተቀምጠው ሲወያዩ ጀርመን ስራዋ ጥብቅ ነው ይባላል ሲሉ ወጋቸውን ጠረቁ። እንዴታ ጀርመንማ ጥብቅ ነች አሉ ሁሉም በአንድነት። ምን ያህሉ ስለ ጀርመን ያውቃሉ? በጀርመን ቃ ተጠቃሚዎች ናቸው ወይን የሚለውን ጥያቄ እናቆየውና ሁሉም የስምምነት ቃላቸውን እንደተነሰሩ ብቻ እንረዳ። አንደኛው ሰው የተስማሙበትን ሐሳብ በመለወጥ ግን እኮ አሜሪካ አንደኛ ነች ይባላል ብለው ሲሉ ኦ አሜሪካማ አንደኛ ነች አሉ ሁሉም በአንድነት። ይህ አይነቱ ሁኔታ በአንድ ሐሳብ ላይ የመወሰን የመረዳት አቅም በማጣት የተፈጠረ ሳይሆን የማስመሰል ደዌ መስሎ የማደር በሽታ የተጠናወተን መሆኑን የሚያሳይ ነው። ጀርመንም አሜሪካም ሁለቱም አንደኛ ሊሆኑ ከቻሉ የውይይቱ ጭብጥ የቱ ላይ ነው ማለት ይቻላል። ወጣቱ ይህ አይነቱን ልምድ ባህል አድርገ ያስይባል አሻፈረኝ ቢል ሊመሰገን እንጂ ሊወቀስ አይገባውም። መሰረታዊው ችግር ይታወቅ ሲባል በቅድሚያ የፖለቲካ ካድሬዎች እየተለዋወጡ የዓላማቸው ማራመጃ ስላደረጉት ባህል የመበረዝና የመጥፋት ዕድል የገጠመው መሆኑ ግንዛቤ ማግኘት ያስፈልገዋል። የባህልን አዝጋሚ ለውጥ ተጋፍቶ እንደ ፖለቲካው ስርነቀል ማድረግ እንደማይችሉ የተረዱት ካድሬዎች በዘመን ውስጥ ቢያልፉም የካድሬን የበረዛ ምኞት የሚወርሱ በየጊዜው ስለሚከሰቱ አገርን ተርሞ ጥጃ እንዲሉ ያደርጓታል። በአሁኒቱ ኢትዮጵያ የቱ የማን እንደሆነ በማይታወቅበት ሁኔታ ላይ ያለውን የባህል ቅርስ ሁሉም ጎሳ የኔ ያለ ለራሱ ለማድረግ እንዲሯሯጥ እየተደረገ ነው። በወያኔ የዘር ፖለቲከኞች ግፊት የሚደረገው ይህ አጓጉል ጮሌነት የባህል ቀውስ እየፈጠረ በመሆኑ ጃኖልብ በወይላይ ሳምዘንድ የታወቀ መሆኑ ቀርቶ የአማራ መገለጫ እንዲሆን ተደርጓል። እርግጥ ነው ይህ አለባበስ ከነገስታቱ መንግስታት ጋር ተያይዞ የመጣ ሊሆን ይችላል። ነገር ግን የአማራው ብቻ ሳይሆን የኦሮሞውም የጉራጌውም ሌላውም ሹማምንት የሚለብሰው እንጂ ተራው ህዝብ አይነት ያለባበስ ባህል አልነበረውም። የሸዋ አማራ ባናውን ቁምጣውን ነው የሚያውቀው። የኦሮሞም የትግሬ የጉራጌም ወዘተ ገበሬ በጉርድ ሱሪ ነው የሚታወቀው። እርግጥ ነው አዳዲስ ባህሎች መፍጠር ስህተት የለውም። ነገር ግን ከቀድሞ ባህል ጋር ሲተሳሰር የህዝብ ይሁንታ የሚያስፈልገው ይሆናል። ይህ አይነቱ ሁኔታ የሚፈታው በተቋም ደረጃ በሚመራ ጥናት ላይ ተመርኩዞ እንጂ የለውጥ ወራሾች፣ ፍትህ አንጋሾች፣ አንድነት ለፍላፊዎች፣ ጎሳ አራማጆች ሁሉንም ነን የሚሉ የፖለቲካ ሰዎች የሚተበርኩት መሆን የለበትም። እነዚህ የድላጥያ ባለኮሌታዎች ለካራባታቸው የሚስማማ ቀለም እየመረጡ የህዝቡ ባህላዊ ልብስ የነው በማለት በቋንቋ ሸንሽኖ ለመለያየት ያደረጉት ሙከራ ሲከሽፍባቸው በባንዲራ ባለባበስ የኢትዮጵያን ህዝብ ለመለያየት የሚያደርጉት ጥረት ተከታታይ ሙከራቸው መሆኑ መታወቅ አለበት። ይህ አይነቱ ሁኔታ በግለሰቦች የሚፈረረክ ሳይሆን ህዝብ ፈቅዶና መርጦ የሚያደርገው መሆን አለበት። የቤተሰብ አመጋገብ፣ አለባበስ፣ አነጋገር ወዘተ ስልት የተገኘው ከጎረቤት መሆኑን የጎረቤት ልማት ወደ ቀበሌ የወረዳ ልማት ወደ አውራጃ እንዳመችነቱ በገበያ በሞት በሰርግ በትውልድ በውልደት ወዘተ ላይ በሚደረጉ ግንኙነቶች ይስፋፋል ይወራረሳል ይደባለቃል የራሱን ይሰጣል ከሌላውም ይወስዳል። በዚህ አይነት ተስፋፍቶ ነው ወደ ሀገር ባህልነት ደረጃ የሚደርሰው። ባህል የህብረተሰብ ልምዶች ምርጥ ቅርስ በመሆኑ እንደ ኢትዮጵያ ባሉ ሀገራት ውስጥ የልዩነት ማንጸባረቂያ ለመሆን የሚበቁ አይደሉም። ያም በመሆኑ ነው ፋቂ ሸክላ ሰሪ አንጣሪ ተብሎ የሚጠራው ከሁሉም ጎሳዎች አባል የሆነው ማህበረሰብ ያገኘውን የዕደ ጥበብ ስራ ቢያን አማራው፣ ኦሮሞው፣ ወላይታው፣ ጉራጌው፣ ትግሬው ባህሌ ለማለት የበቃው። ዶርዜው የሸመነውን ቡልኮ፣ ጋቢ፣ ጃኖ፣ ኩታ፣ ነጠላ፣ ቀሚስ የኔ ነው ማለት የተቻለው በምስራቅ የረቀደው ጥጥ በሰሜን የዳበረው የፈትል ስራ ከደቡብ ሽመና ጋር ተዋዶ የተገኘው ጥበብ አንድ ጎሳ ባለቤትነት የሚታወቀበት የባህል ንብረት አይደለም። የቱ ባህል ነው ሳይቀላቀል የኔ ለመሰኘት የሚበቃ ባህል የፈጠረው? ይህ ማለት መጠነኛ የሆኑ ልዩነቶች ይጨፍለቁ ማለት ሳይሆን ቢያንስ የልዩነት መገለጫ ተደርገው መታየት አይገባቸውም ለማለት ነው። በሙዚቃው ላይም የበለጠ ትስስር እንዳለ በፕሮግራሞቻችን ላይ ሁሉ ለማየት ሞክረናል። ፍኖተ ዲሞክራሲ ልዩነትን የሚያከብረውን ያህል አንድነትን፣ ውህደትን፣ ተመሳሳይነትን ጨፍልቀን እንለፍም ለሚሉ መንገድ ጠርቆ የሚያሳልፋቸው አይሆንም። በመሆኑም ነው የወያኔ ማደጎች ኢሃፓን ሀገር ውስጥ እንዳይገባ የሚከላከሉበት ዋናው ምክንያት። የህዝቡ አንገብጋቢ ጥያቄ ባህል መፈብረክ አይደለም፣ ሰላምን ማምጣት ነው። ሰላምን ለማስፈን ደግሞ በቅድሚያ የሀገሪቱ ችግር በአንድ ወገን ውሳኔና በጎ ፈቃድ የሚፈታ ለመሆኑን ተገንዝቦ ማንንም ያላገለለ የምክክር ጉባኤ በመፍጠር በሽግግር አስተዳደር ስር ለመንቀሳቀስ መወሰን ያስፈለገው የሀገሪቱን ህዝብ በሙሉ የጊዜውን ባለስልጣናት ጨምሮ የመከላከያ ሰራዊቱን የባህል ውክልና አለን የሚሉት ተማሪዎችን፣ አስተማሪዎችን፣ ሰርፍ አደሮችን፣ ስራ አጦችን፣ ፖሊሶችን፣ የሀገር ሽማግሌዎችን፣ እናቶችን ሙሉ ፈቃድና ትብብር የሚጠይቅ ጉዳይ ነው። ሀገር በአንድ ግለሰብ፣ በአንድ ቡድን፣ በአንድ ዘር ተመስረታም ተጠናክራም አታውቅም። በሰላም ለመንቀሳቀስ እንዲቻል ሁሉም የራሱን አስተዋጽኦ ማድረግ ተገቢ እንደሆነ መረዳት አለበት። እስካሁንም ድረስ የኢትዮጵያን ህዝብ ተቆቃ እንዲራዘም ያደረጉት መሪዎች የስልጣን ሱሰኞች እንጂ የህዝብ አይደሉም። የጊዜያዊ አስተዳደራዊ ተግባር በህዝብ መሃል ተፈጥሮ የቆየውን ጥላቻ በመወጣጠስ በመካፈስ በይቅርታ መፈታት ዘላቂ የሆነ ፍትሃዊ የምርጫ አካል በመፍጠር ህግን ህዝባዊ እንዲሆን ሁሉም ዜጋ እንዲካፈልበት በማድረግ የስልጣኑን ባለቤት ህዝቡ መሆኑን በማረጋገጥ ወዘተም የሚጠናቀቅ ይሆናል። አለበለዚያ ግን የኔ አውቅልሃለሁ እኔንም ስማ ፖለቲካ ተሞክሮ የከሸፈ በመሆኑ ፋይዳ እንደሌለውና የህዝብን የስራ ዘመን መቀለጃ ለማድረግ የተወጠነ መሆኑን ግልጽ ሊሆን ይገባል። የኢትዮጵያ ህዝብ የዘር አገዛዝን እንደማይፈልግ አሳይቷል። ለምንድነው አዲሶቹ ሹሞች የወደቀውን የወያኔ የዘር አገዛዝ በተለሳለሰ ቋንቋ መልሰው ሊጭኑብን የፈለጉት የሚፈልጉት ብሎ መጠየቅ የግድ ነው። ሁሉንም ደምሬ አንኳኩቼና አጫጮኬ አስገብረዋለሁ ብሎ ማሰብ ቢያንስ ትውልዱንም ዘመንንም አይነጥንም። የሃይነቱን መንገድ መንግስቱም መለስም ተጉዘው ተሰባብረውበታል። ረጋ ብሎ ማሰቡ ተገቢ ነው። ቁልምጫው ለመንግም ለመልብ ያተረፈው ነገር ቢኖር የኢትዮጵያን ህዝብ ተቆቃ ማራዘም ብቻ ነው። አሁንም ቢሆን የኢትዮጵያ ህዝብ ጥቅምና መብት እስካልተረጋገጠ ድረስ ይሱም ተባለ አብይዬ የወቅቱ ድራማ ማድመቂያ ሰሞን አያልፉም። ይልቁንስ አይቀሬውን የህዝብ ድል ለማፋጠን ሁሉም የድርሻውን ይወጣ። ኢታፓ በየፈፋው ወለም ዘለም ለሚለው ሁሉ የወይገሻ መክሩን ከመስጠት ተቆጥቦ አያውቅም። አሁንም የምንራመድበትን እንመልከት። መውደቃችንን እንወቅ ብሎ ማለቱ አስፈላጊ ይሆናል። ባህል ከፖለቲካ ሲያብር ማጌጫ ሲለያይ ደግሞ ማላገጫ እንደሆን በጥንቃቄ እንፋመድ። ድል ለኢትዮጵያ ህዝብ።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ሲጀምር ቋጠሩ አካልጣና ሰጠኝ ለዚህ ዓለም ኑሮ ዋ ተቀመጬ ሰማው ለነበር ከበት ከይከም እባክሽ አይዬ አያገኘኝ ብዬ አልቆለን አልኳት ትክተማምዬ አዘን ተውጣ ያሰላሰለች እንደምከንፈት ልጄ አትመችን አለች ሞትና መወለድ የማይቀር መሆኑን መፍታት እንደማችል የተፈጥረው ህጉን ምርጫ እንደሌላት በሲቃ ተናግራ ይውጭኝ አለች ስራቿን ወጣጥራ አልቀረም መወለድ ቀና ብቅ እንዳልኩኝ እዚህ ለጠላሁት ከይ ተጋልኩኝ ፊት ለፊቴ ሆኖ እብዙ ሲያየኝ አንቺ ነህ እያለች ወረንጭላ እያለኝ ጠው ጠው በይለኛል ባልበላዋለ ወሰድ ባልነካካው ሸንበቆ አጥንቴ ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብን በጀርባው ተንጋለ ተነረራሄ ይመግምጋታል አይኗ ከኔ ጋራ ይዞ ይቀራል እኒ ተርሳሳዋ ስቃያ ሲበዛ ከገሪ ማንቆ አንገቷን ተይዛ ጣርሲያት አድፋት ልጄ ልጄ እያለች የመጨረሻውን ይህምራል ወንድምሽን አባትሽን ለበላ ማታች ጋሪ ይሁንብሽ ማታ እኔም የረግጠኝ አንቺንም እንዳይረግ ብድር መላሽን አባት በቆመ ከእጁን ልጠጥና ማሰሪያውን ገመድ ቀጥቅጥ አሻባሉ አድርጊ አመድ ልጄ በርቺ ብላ ቃል ግቢኝ አለች እግሯ ተጣ ሺቢ ያልኳ ቃል ገባለሁ አላት ብዬ ለጋለ ያንቺ ስጋ ይሁንብ እንደገዚ ልጆች ዛሬን ባድለኝ ነጋ የምፈካ ህምቡት አበባ ነኝ እንዳልቀርጠው ልጄ ከድሜ እንዳልጠፋ የሚኮተኩት የሚሰጥ አይ ባዩን ካላጣው ደረስ የግፍ ለማከራው ከማጅ ይበላ እንመናው ቢያሎ የማሚዬን አጽን እኔ አልጀዛ ተምባክ አላስ ኢትዮጵያ እናቴ ጀግና ወላጅቷ ከልተሽና ትከማንዶ ሷ ልጄ በማህፀኔ ልጄ በስብሽ አየነገረችኝ ተደቀነች እንዴ ሲልደር ያንቃጨለብኝ ፍስ ሞከረም ቃልዳን
በሀገር ወዳዶች ላይ ዘመቻ ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ኢሃፓን ነበር። ይድህንም እንዲዮ ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ የትግራይ ተወላጆች ተሰልፈው ነበር። በኢሃፓም እንዲዮ ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ ታገለ ያስመስል ቢጥርም ለኢትዮጵያ ታግለው የተሰውት በትግራይ ጦር ቤዳዎች የኢሃፓና የኢድህ ታጋዮች ነበሩ። ወያኔና ጭፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢሃፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎድሎት ነው? አቋሙ ተበላሽቶ ነው? አይደለም ነው መልሱ። ኢሃፓ ላይ ጠላት የበዛበት በኢትዮጵያ የተነሳ ነው። ለኢትዮጵያ ብሎ በመነሳቱና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጠላትነት መደቡት። የአካባቢ ኃይሎችም ለጠባቦችና ገንጣዮች ሲረዱ ኢሃፓን አገለሉት። ምዕራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከ ዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻዕቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻዕቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉ ማድመጣናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቅጦ የሚገዛት ኢሃፓ እንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ካረቡም ከሻዕቢያም ከፈረንጅም ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምጽ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢሃፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያስለፈልፈው አለ ምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቅና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻዕቢያ አብረው ድርጅቱን ሲወጉ ደርግ ደግሞ በቀይ ሽብር ያጠቃል ነበር። ፍሳ ደስታም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢሃፓ ላይ ነው በሚል ለወያኔ ግልጋሎቱ ሊሰጥ እንደነበረም አረሳንም። ኢሃፓ የትግል ስልትና የመደራጀትን ችሎታ በሰፊው ማወቁን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በሕዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጸና አቋማችን ችግሮችን ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ህብረት ከሆነች በኋላ የድርጅቱ ትኩረት በሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢሃፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊዝ ሲነሳ ከህዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ስፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው። ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። ሰሞኑን የአሜሪካ ድምጽ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየ ነው፣ እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግጧል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢሃፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን፣ እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢሃፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ የሻቢያ የወያኔ ሰርጎ ገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የዚያ ሰርጎ ገቦችም ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንጎንበስ ላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው አልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአግን መስርተን ወያኔን ባልተዋጋን ነበር። የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚያ ቀኖት የሌሎች ተመክሮ የእኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በሞከረው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ኢሃፓ ኢዲሃቅ እንዳይደርሱብኝ ያለውና በአሜሪካኖችም አበጀ የተባለው ራሱ ወያኔ ነው። የቂም ነገር ሳይሆን ለስልጣን የበቃው የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መቼ ኢትዮጵያ ሊታደስ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘው አላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢሃፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም፣ ከተሾመው ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢሃፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለ ምክንያት አይደለም። ለፈረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መቆየታችን መገኘታችን ደግሞ ያኮራናል ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝ ለቀቀ ሳይሆን ያዝ ጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያለፋል በሚል ትግሉን ከአርባ ዓመት በላይ የተያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው። ርዕዮታችን ሰፊው ህዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል፣ መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረክት ትግልና ቁም ብለው የነበሩ ቡከኖች ውለው አድረው ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔ የሚኸው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከአስር ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢሃፓ አንድና አንድ ብቻ ነው፣ ጸንቶ የታገለ። ለዚህም ነው የኢትዮጵያ ጠላቶች አሁንም ትኩረት ሰጥተው የሚታገሉት፣ በቀጥታም ሆነ በከሃዲዎችም አድርገው የሚያጠቁት። ወያኔን በዴሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ስልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ስልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ወዳዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልዕኳቸው ነው፣ ሊተውት አይችሉም። በመሆኑም ጸረ ኢሃፓነታቸው የሚጠበቅ ነው።
ያፋ አገርና ህዝብን ቢከድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠራቶች ግን የኢሃፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከአርባ ዓመታት በላይ ሳንቆሽሽ ተስፋ ሳንቆርጥ ለኢትዮጵያ የታገልነው ለዚህም ነው። ዛሬም ጸረ ወያኔ ትግላችንን አጠንክረን የቀጠልነው ለኢትዮጵያና ለህዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ ህዝብን ከብተን ለባለ ነፍጥ በመጎንበሳችን አይደለም። ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ህዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው። ክህደት አልለመደብንም። ጓዶችም አርበኞችም አላስተማሩንም። ፍርሃትና እጅ መስጠት፣ ቆዳ አስቀድሞ አገርን ህዝብን መካድ ከኢሃፓ ተጻራሪ ናቸው። ለዚህም ነው አንጃውን ባንዳውን ፋሽስቱን ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ ባጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ላንዳፍታም እጅ ሰጥተን የማናውቀው። ጸረ ወያኔ ትግላችን ይፋፋም፣ ባንዳና ከሃዲ ትግላችንን አያደናቅፍም።
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደምን የጠላ የጨለማው መብራት የእውነት ብርሃን ፋናው እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
የኪራይ ዶክተሮች አይነ ዘመን ነው ዘመነ ብታና የሚከራይ ዶክተር ልክ እንደ መኪና እዲያ የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ግዜ ነው ግዜ አሳፋሪ ከአስር ዓመት በፊት የነከሰኝ ውሻ ንስሐ ሳይገባ ለጣለው ጠባሳ ለክህደቱ መርሻ ሁለት ምርኩዝ ይዞ ዶክተር ተከራይቶ ገብቷል መናገሻ። ያኔ እኩል ሌሊት ያመለጠኝ ጠፍቶ ገባ ወለ ሸገር ፈጣሪውን ክዶ አዲስ ጌታ አግኝቶ። ሆኖም ቦቢ ቁስል ስላለበት ከመቀመጫው ላይ አይስም አያስነጥ እንደ ልቡም አይጮም እንዳሻው አይዋርቅ ወጥቶ በአደባባይ እኮ መቼም በበላበት አይደል ውሻው ሏዳሪ ጭራውን ቆልፎ አንገደፍቶ ነዋሪ የድመትን ያህል ስለሌለው ድፍረት በሾኮና ሊያድር ታስሮ በሰንሰለት ከነማናንሼ በተባለው ጉዞ በዶክተሩ ታዝሎ ሁለት ምርኩስ ይዞ ይሉንታ ማያውቀው ሀፍረት አልባ ውሻ ሙሉ ጌታ አግኝቶ ተደመርኩኝ አረ ገባ መናገሻ። ምን አይነት ድምር ነው ግራ የተጋባ ፍየልን ከነብር አይጥን ከድመት ደስኩሮ የሚያጋባ። የምንጫው ባላባት የቁንጭራው ጌቶች የገጀራው አዛዥ አንጃና በታኞች አመጣም ካኝና የክራይ ዶክተሮች ዘመን አጨላሚ ዘረኛ አውሬዎች በተራ በተራ ከሚቀመጡባት ቦሌ አየር ማረፊያ ከምታብረው ወንበር የዛሬ 10 ዓመት የነከሰኝ ውሻ አየው በሙሉ አይኔ ተደመርኩኝ ብሎ ቁጭ ብሎ ሲናገር ምን አይነት ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደመኪና የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ጊዜ ነው የጊዜ አሳፋሪ። የኪራይ ዶክተሮች
¡Suscríbete al canal!